ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ በትላንትናው ዕለት በሕግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወር በፊት በምክር ቤቱ ህንጻ ላይ በደጋፊዎቻቸው የተካሄደውን አመጽ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመጹ የተካሄደው የምክር ቤቱ አባላት በ2020 ምርጫ ፕሬዝዳንት ትራምፕን ድል የነሱትን የጆ ባይደንን የምርጫ ውጤት በማጽደቅ ላይ እያሉ መሆኑ ይታወሳል። የምክር ቤቱ ዘጋቢ ካትሪን ግብሰን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ባለፈው ወር በምክር ቤቱ ህንጻ ላይ የተካሄደውና የሰዎች ህይወት የጠፋበት አመጽ በአሜሪካ የመጀመሪያው የሆነው ታሪካዊ ክስ እንዲመሰረት ምክንያት ሆኗል። የቀድሞ ፕሬዝዳንት በዩናይትድ ስቴትስ መወሰኛው ምክር ቤት ፊት ተከሳሽ ሆነዋል። ትራምፕ የተከሰሱት ይህን አመጽና ሁከት አነሳስተዋል በሚል ነው።
When you catch somebody in a fraud, you're allowed to go by very different rules.
አንድን ሰው አጭበርብሮ ስታገኘው በተለየ ህግ መሄድ ይፈቀድልሃል።
ትራምፕ በ2020 ምርጫ ያሸነፉ መሆናቸውን በሐሰት ከተናገሩ በኋላ ከየክፍለ ግዛቱ የተውጣጡ ተወካዮች ለጆ ባይደን የሰጡትን ያሸናፊነት ድምጽ ውጤት እንዳይቀበሉ ደጋፊዎቻቸውን በማነሳሳት ተከሰዋል። የመወሰኛው ምክር ቤት መሪ ሴኔተር ቻክ ሹመር እንዲህ ይላሉ።
The gravest charges ever brought against a president of the United States.
በአሜሪካ ታሪክ በዩናይትድ ስቴትስ ፕሬዝዳንት ላይ የተመሰረተ የመጀመሪያው አሳፋሪ ክስ ነው።
እንደ አውሮፓ አቆጣጠር ጥር 6 ከተካሄደው አመጽ ጋር ተያይዞ ከ200 በላይ የሆኑ ሰዎች ተከሰዋል። ይህ የሆነው የምክር ቤት አባላት ሁኔታው ለአገር ውስጥ ጽንፈኝነትና ፕሬዝዳንታዊ ስልጣንን አላግባብ መጠቀም ሊያስከትል ይችላል በማለት እያስጠነቀቁ ባለበት ወቅት ነው። በፕሬዝደንቱ ላይ የተመሰረተውንና በመታየት ላይ ያለውን ክስ የሚመሩት ዴሞክራቱ የተወካዮች ምክር ቤት አባል ጄሚ ራስኪን እንዲህ ገልጸውታል።
This cannot be the future of America. We cannot have presidents inciting and mobilizing mob violence against
የወደፊቱ አሜሪካ ገጽታ መሆን የለበትም። የህዝብን ፍላጎትና ድምጽ መቀበል ስላልፈለጉ ብቻ እየተነሱ በመንግስትና በተቋሞቻችን ላይ አመጽና ሁከት የሚያስነሱ ፕሬዝደንቶች ሊኖሩ አይገባም።
የአሜሪካ ብሔራዊ ዘብ አመጹ ከተካሄደበት ጥር 26 አንስቶ እስከ መጋቢት አጋማሽ ድረስ ብቻ የምክር ቤቱን ህንጻ ደህንነት ለመጠበቅ ከሚያስፈልገው ገንዘብ በተጨማሪ ወደ ግማሽ ቢሊየን የሚጠጋ ገንዘብ ወጪ ያደርጋል። የምክር ቤቱ ችሎት በተጀመረበት የማክሰኞ ውሎ ዲሞክራቶቹ ትራምፕ ጥፋተኛ መሆናቸውን የሚያሳዩ መከራከሪያቸውን አስደምጠዋል። ዴሞክራቱ የምክር ቤት አባል ዴቪድ ሲሲሊኒ ይህን ብለዋል።
We will prove with overwhelming evidence that President Trump is singularly
President Trump በምክር ቤቱ ላይ የተፈጸመውን የአመጽ ጥቃት ስለማነሳሳታቸው በተናጠልና በቀጥታ ተጠያቂ መሆናቸውን የሚያሳይ ከበቂ በላይ የሆነ ማስረጃ በማቅረብ እናረጋግጣለን።
የዴሞክራቱ የምክር ቤት አባል ጆ ንጉስ በበኩላቸው ምንም እንኳን ትራምፕ አሁን በፕሬዝዳንትነት ስልጣናቸው ላይ ያሉ ባይሆንም በሰሩት ስራ ግን ተጠያቂ መሆን ይገባቸዋል በማለት ተከራክረዋል። ጆ ንጉስ
Presidents can't inflame insurrection in their final weeks.
ፕሬዚደንቱ በመጨረሻ የስልጣን ዘመናቸው የግልበጣ አመጽ አነሳስተው ምንም እንዳልተደረገ ዝም ብለው መሄድ አይኖርባቸው።
የጥፋተኝነት ውሳኔ እንዲተላለፍ ቢያንስ 2/3 የምክር ቤት አባላት ድምጽ ያስፈልጋል። 50 ዲሞክራቶች ሊወስኑ ይችላሉ እንኳን ተብሎ ቢታሰብ ከሪፐብሊካኖቹ ቢያንስ 17ቱ ትራምፕ ጥፋተኛ ናቸው ብለው አብረው መወሰን ይኖርባቸዋል። ትራምፕ ጥፋተኛ መሆናቸው ከተወሰነባቸው የምክር ቤቱ አባላት እንደገና ትራምፕ ካሁን በኋላ ከየትኛውም የመንግስት መዋቅር ውስጥም ሆነ የመንግስት ኃላፊነት ተመልሰው እንዳይወዳደሩና እንዲታገዱ መወሰን ይኖርባቸዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ ጠበቆች በበኩላቸው መጀመሪያውንም ክሱን ለመመስረት የተፈለገው ለዚሁ ዓላማ ነው በማለት ይከራከራሉ። የፕሬዝዳንት ጠበቆች ከሚመሩት መካከል ዴቪድ ሻን እንዲህ ያስረዳሉ።
For a great many Americans see this process for exactly what it is.
የተከበሩ አሜሪካውያን እዚህ ይሆን ያለውን ነገር ልክ እንደሆነ አድርገው ነው የሚያዩት። የፖለቲካ ወገንተኝነት ያላቸው ቡድኖች ዶናልድ ትራምፕን ከአሜሪካ ፖለቲካ ማራቅ ነው የሚፈልጉት። ብዙ የሳቸውን የአሜሪካ ራዕይ ከሚጋሩትና ከ74 ሚሊዮን በላይ ከሚሆኑ አሜሪካውያን መራጮች መነጠል ነው የሚፈልጉት።
እስከ እሁድ ድረስ ሊቀጥል ይችላል የተባለው ችሎቱ ዛሬ ረቡዕም በመካሄድ ላይ ይገኛል። ሁለቱም ተከራካሪ ወገኖች የየራሳቸውን መከራከሪያዎችንና ማስረጃዎቻቸውን ለማቅረብ 16 ሰዓታት አሏቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ